ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 2 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ባለፈው ሳምንት መጨረሻ ላይ በምዕራብ ኢትዮጵያ በቡኖ በደሌ አካባቢ ቤት ንብረታቸው ተቃጥሎባቸው ህይወታቸውን ለማትረፍ ሸሽተው በየመጠለያ ጣቢያዎች የሚገኙ ዜጎች ጥቃቱን የፈጸሙት ጥቂት በድሜ ለጋ የሆኑ ወጣቶች እንደሆኑ ገልጸው በድሜ የበሰሉ ሽማግሌዎችና ሌሎች ወጣቶች በደረሰባቸው ጥቃት አዝነው እንደተንከባከባቸው በመጠለያ ጣቢያም ምግብ በማምጣት እየመገባቸው መሆኑን ለቢቢሲ የዜና ወኪሎች ገልጸዋል። ከወጣቶቹ መካከል የጥቂቶች የዘረኝነት እንቅስቃሴ የማይደግፉ በርካታ ወጣቶች መኖራቸውና እነሱም ከሌሎች ማስፈራራና ማስጠንቀቂያ ቢደርስባቸውም በመጠለያ ጣቢያ ላሉት እርዳታ እያደረጉ መሆናቸውን የዜና ምንጮች ሰዎች በመጠየቅ ያገኙን መረጃ ዋቢ በማድረግ ዘግቧል። ከወጣቶቹ በስተጀርባ በመሆን የዘረኝነት መሰረት ያደረገ ግጭት እንዲኖር የሚገፋፉ ኃይሎች የወያኔ ድርጅት ባለስልጣኖች ወይም የጠባብ ድርጅት አባላቶች ናቸው የሚል በርካቶች ናቸው። የወያኔ የክልል ባለስልጣናት በአሁኑ ሰዓት ሁኔታው የተረጋጋ መሆኑን ገልጸው ጥፋት ፈጽመዋል የተባሉ 43 ግለሰቦች በቁጥጥር ስር ማድረጋቸውንና መጠለያ የነበሩ የተወሰኑ ሴቶች ወደ ቤታቸው መመለስ ጀመሩ መሆናቸውን ገልጸዋል። የብር ዋጋ ከመቀነሱ ጋር ተያይዞ የዋጋ ጭማሪ ባደረጉና እቃዎችን ባሸሹ ነጋዴዎች ላይ አገዛዙ ከማስጠንቀቂያ ጀምሮ ሱቆችን እስከ ማሸግ የደረሰ እርምጃ ወሰደ መሆኑን መዘገባችን ይታወቃል። አገዛዙ እርምጃ ወሰድኩ ካለ በኋላ ያለውን የገበያውን ሁኔታ የገመገሙ ዜጎች በተለያዩ ቦታዎች እንደ ጤፍ፣ ሽንኩርት፣ ቲማቲም፣ ፓስታ፣ የስንዴ ዱቄት፣ ዘይት የመሳሰሉት የምግብ ምርቶች ዋጋቸው በከፍተኛ መጠን መጨመሩን መገንዘብ ቻለ ሲሆን እንዲሁም የኢንዱስትሪ እቃዎች እንደ ብረት፣ ጄሶ፣ ሲሚንቶና ቆርቆሮ ዋጋቸው የናረ መሆኑን ለማወቅ ተችሏል። የወያኔ ባለስልጣኖች ማስጠንቀቂያ በመስጠትም ሆነ ሱቆችን ማሸግ የወሰዱት እርምጃ የእቃዎችን ዋጋ ያላወረደ ከመሆኑን በላይ ሸቀጦች ከመደርደሪያ እየተነሱ በማይታወቁ መጋዘኖች በመከማቸታቸው የእቃዎች እጥረት የተከሰተ መሆኑን ብዙዎች ይናገራሉ። በቅርቡ የተካሄደ አንድ ጥናት በኢትዮጵያ ውስጥ በርካታ የሥራ መስኮች በውጭ አገር ዜጎች የተያዙ መሆኑን ገልጾ ከነዚህ ውስጥ ቢያንስ 2/3 የሚሆነው በኢትዮጵያ ሊተኩ እንደሚችሉ ይፋ አድርጓል። በኢትዮጵያ ለሥራ ብቁ የሆኑ ዜጋ ወደ 47 ሚሊዮን የሚገመት ሲሆን ከዚህ ውስጥ በርካታው ሥራ የሌለው መሆኑ ይታወቃል። በየዓመቱ በአማካይ በከፍተኛ ትምህርት ከሚመረቁ 230 ሺህ ወጣቶች መካከል ከ20 እስከ 30 በመቶ የሚሆኑ ሰዎች ሥራ የማያገኙ መሆናቸውን ጥናቶች ይገልጻሉ። ለተለያዩ ሥራዎች የሚመጥኑ የቴክኖሎጂ ዕውቀት ያላቸው ሠራተኞች ከኢትዮጵያውያን ማግኘት አይቻልም በሚል ሰበብ በርካታ የውጭ አገር ሰዎች በተለያየ የሥራ ምድቦች ውስጥ ተመድበው የሚሰሩ መሆናቸው ግልጽ ነው። አጠቃላይ ቁጥሩን ለማወቅ ባይቻልም ከቅርብ ጊዜ ወዲህ በአማካይ በዓመት 15,927 ሊሆኑ የውጭ አገር ዜጎች የሥራ ፍቃድ እንደሚሰጥ ይታወቃል። በቅርብ የተደረገ አንድ ጥናት በአሁኑ ወቅት በውጭ አገር ዜጎች ከተያዙ 3 ሥራዎች መካከል 2ቱ በቂ የቴክኖሎጂ ዕውቀት ባላቸው ኢትዮጵያውያን ማሰራት እንደሚቻል ይፋ አድርገዋል። ሐሙስ ዕለት በኬንያ ሊካሄድ የታቀደው ድጋሚ ምርጫ ለሌላ ጊዜ እንዲተላለፍ በቀረበ አቤቱታ ላይ ውሳኔ ለመወሰን ቀጠሮ ይዞ የነበረው የኬንያ ጠቅላይ ፍርድ ቤት ሊሰበሰብ ባለመቻሉ ውሳኔ ያልሰጠ መሆኑን ዋናው ዳኛ ረቡዕ ዕለት በሰጡት መግለጫ አሳውቀዋል። ፍርድ ቤቱ ሊሰየም ያልቻለው ማክሰኞ ማታ ጠባቂያቸው በጥይት ተመቶ የቆሰለው ምክትል ዋና ዳኛ ሊገኙ ባለመቻላቸውና እንዲሁም ቢያንስ ሌሎች 2 ዳኞች በመቅረታቸው የዳኞቹ ቁጥር ባለመሟላቱንም ተብሏል። የፍርዱን ሂደት ለማስጀመር ከ7 ዳኞች ውስጥ ቢያንስ 5 መገኘት ይኖርባቸዋል። የተቃዋሚ ወገኖች የዳኞቹ መጉደል ሆን ተብሎ በነ ፕሬዝዳንት ኬንያታ ፓርቲ የተጠነሰሰ ሴራ ነው በማለት እያስተጋቡ ይገኛሉ። በታቀደው መሰረት ሐሙስ ዕለት ምርጫው እንደሚካሄድ የምርጫ ኮሚሽን ሊቀመንበር ገልጿል። የኬንያ የተቃዋሚ ፓርቲ መሪ ኦዲንጋ ረቡዕ ዕለት በናይሮቢ በተደረገው ህዝባዊ ስብሰባ ላይ ባደረጉት ንግግር ናሽናል ሱፐር አሊያንስ የሚባለው የህብረት ድርጅት ወይም ተቃውሞ እንቅስቃሴ የተቀየረ መሆኑን ገልጿል። ኬንያውያን ለአምባገነንነት ተገዥ መሆን የለባቸውም በሚል መልእክት ያስተላለፉ ከመሆናቸውም ሌላ ሐሙስ በሚካሄደው ምርጫ ደጋፊዎቻቸው እንዳይሳተፉ ጥሪ አድርገዋል። ያለው መንግስት ለግድያ ስለማይመለስ በዚሁ ቀን ደጋፊዎች ለተቃውሞ ሰልፍ እንዲያወጡ አሳስበዋል። በምርጫውና ከምርጫው በኋላ በሚደረጉ እንቅስቃሴዎች ግጭቶች ሊፈጠሩ የሚችሉ ከመሆናቸውም በላይ የሰው ህይወት መጥፋት እንደሚከተልና አለመረጋጋትም እየሰፋ እንደሚሄድ ብዙዎች ይተነብያሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 2 ምዕራፍ 2 ታሴራው ስሙን የማልጠቅሰው አንድ ተጫዋች እኛ ቡድን መግባት እንደሚፈልግ ወሬ ደረሰኝ። ልጁ ጎበዝ ተጫዋች ነው። መረጃውን ያመጡልኝ የኛ ተጫዋቾች ናቸው። ለምን እኛ ክለብ መግባት መረጠ? ትላልቅ ቡድኖች በደንብ ይፈልጉታል። እነርሱ ጋር መግባት ያልቻለበት መንገድ ባይገባኝም እኛን በመምረጡ ደስ ብሎኛል። አንዳንድ ጎበዝ ተጫዋቾች እኛ ጋር መግባት ይፈልጉና ገንዘብ ተቀብለው ሐሳባቸውን ይቀይራሉ። ምናልባት ይሄም ልጅ እንዲያል ያደርግ ፈልጎ ይሆን? ለጊዜው አልገባኝም። ቤቱ መስፍናረር መንገድ አካባቢ ነው። ነገር ግን ወንድሙ ሳሪስ ስለሚኖር ለጊዜው እሱ ጋር ነው የመነበረው። ልጁ እኛ ጋር ለመምጣት ፍላጎት ቢኖረውም እኔ እንዳነጋገረው የኛ ተጫዋቾች አስረዱኝ። ይሄማ ቀላል ነው ብዬ ልጁን አነጋገርኩትና ተስማማን። ተጫዋቾቻችን የሚኖሩት መርካቶ ነው። የኛ ልጆች ቤት እንፈልግለት ስላሉ ተስማማውና እዚያ አካባቢ ተከራየንለት። ቤቱን አፈላልጌ ተያዥ ሆኜ ያስገባሁት እኔ ነበርኩ። የኛ ቡድን ደጋፊዎች አብዛኞቹ ነጋዴዎች ስለሆኑ የልጁን ወጪ ለመሸፈን ችግር አልነበረውም። ልጁ ከነበረበት ክለብ ለቆ ወደ ሐረር ሂዶ 8 ወር ቆይቶ ስለመጣ ከቀድሞ ክለቡ ጋር ከመልቀቂያ ጋር በተያያዘ ችግር እንደማይገጥመን ገምቻለሁ። የልጁ ዝውውር እስኪያልቅ ነገሩን በሚስጥር መያዝ ነበረብን። እርሱን ከሚያቆት ጥቂት የኛ ተጫዋቾችና ካንድ ኮሚቴ በስተቀር ለማንም አልነገርንም። ልጁን ቶሎ ማስመዝገብ ስለነበረብን ወደ ሸዋ እግር ኳስ መምሪያ ከልጁ ጋር መሄድ ነበረብን። መጀመሪያ ግን ለታሴራ ፎቶ ያስፈልግ ስለነበር ልጁን ስጠይቀው የለውም። ባስቸኳይ መነሳት ነበረበት። የሆነ ፎቶ ቤት ሄድን። ፎቶ አንሺው ለምን እንደሚፈልግ አስረዳውትና እርሱ ጉርድ ፎቶ አነሳው። የሱን ከጨረሰ በኋላ ልጁ ለማስታወሻ እኔና አንተ እንነሳ ሲለይ በመደሰት አንድ ላይ ተነሳን። የጉርድ ፎቶውን ሂሳብ እኔ ከፈልኩ። በጋራ የተነሳነውን የኔ ማስታወሻ ነው ስላለ እሱ ከፈለ። ጉርድ ፎቶው ስለደረሰ ተያይዘን ወደ ሸዋ መምሪያ ሄድን። አቶ አማ አበጋሻው የሸዋ እግር ኳስ መምሪያ የጽህፈት ቤት ኃላፊ ናቸው። ለኛ ክለብ ጥሩ አመለካከት እንደሌላቸው ሰማለሁ። የሌላ ቡድን ደጋፊ እንደሆኑ ይወራባቸዋል። ከኔ ጋር ጥሩ ቀረቤታ ነበረን። የልጁን ጉዳይ ቶሎ እንዲጨርሱልኝ ለመንኳቸው። ያገኘዋቸው ከቢሮ ሲወጡ ነበር። ሞቅ ያለ ሰላምታ ሰጠኋቸው። እንዴት ነጋሽ አልኩኝ። ብርሃኔ ዛሬ ምን እግር ጣለህ? አንድ ተጫዋች ላስመዘግብ ነበር። ጎበዝ ነው? ልጁን ስለሚያውቁት ሰላምታ ተሰጣጡ። እሳት የላሰ ቡድናችሁ እንዴት ነው? ልጆች እየጎደሉብን ነው። የት ሄዱ? ሁለቱ ሰሞኑን ከርቸሌ ገቡ። ምን ነው? ያው ታውቅ የለ በእነሱ ምትክ አዲስ ልታስመዘግብ ነው? አዎ። አሁን የምናስመዘግበውን ልጅ በፍጥነት ብታስጨርስልን ውለታ ከፍላለሁ። ብታስመዘግበውም በቶሎ ልታጫውተው አትችልም። ለምን? 14 ቀን መጠበቅ አይቀርም። እሱን አውቃለሁ። ታሴራ ግን ለጊዜው የለም። ምን ነው? እኛ ጋር ያለው አለቀ እና ማተሚያ ቤቱ ሰሞኑን አደርሳለሁ ብሎ እስካሁን አላከልንም። ታዲያ እንዴት ይሻለናል? ማቆየት አትችሉም? ከቆየ ሌሎች ይነጥቁናል። እንግዲያው ደብዳቤ ጻፍ። ደብዳቤውን እዚያው ጻፍኩና ለጋሻማ ሰጠሁት። ጽሑፉን ሳያየው ወደ መዝገብ ቤት ውሰድ አለኝ። ጻፍ የተባልኩት ከሁለት መስመር ያልበለጠ ነው። ታሴራ አልቋል ስለተባለ እስኪመጣ የኛ መሆኑ ታውቆ ባደራ እንዲመዘገብልን ይሁን ብዬ ብቻ ነበር መጻፍ የነበረብኝ። እኔ ግን ስለ ተጫዋቹ ማንነት፣ ችሎታና ጸባይ ጭምር ከዚያም አልፎ ነገ ለሀገር ሊጠቅም የሚችል መሆኑን ዘረዘርኩ። ልጁን የሚያወድስ ሌላም ነገር ጠቀስኩና ስሜንና ፊርማዬን አኑሬ ሰጠሁት። ልጁ ጎበዝ ስለሆነ እኛ እርሱን ማግኘታችን ደስ አለኝ። የዚያን ቀን ከሸዋ መምሪያ ወደ ሰፈር እንደተመለስ ማምሻው ላይ ከልጁ ጋር ይቀራረቡ የነበሩ የኛ ተጫዋቾች አብረው አገኘዋቸው። እያላመዱት እንደሆነ ነገሩኝ። አዲስ ተጫዋች ሲመጣ ብዙ ጊዜ ማግለል የተለመደ ነው። ይህን ልጅ ግን መንከባከባቸው ደስ አለኝ። የኛ ተጫዋቾች ከማላመድ አልፈው አብረው እቤቱ ያድሩ ነበር። ቤቱን ያከራዩት ሰዎች ጥሩና ተግባቢ መሆኑን ሲነግሩኝ ወደድኩት። ወቅቱ ለምምት የምንሰራው በሳምንት ሁለቴ ነው። የመጀመሪያ ቀን ልጁ አልመጣም። በሁለተኛውም ትሬኒንግ ቀረ። ሰፈሩ ሄጅ አገኘሁት። ከቤትም እንደማይወጣ አከራዮቹ ነገሩኝ። ሆኖም ሌሊት ይወጣል። ከልምምድ እንደተመለስኩ ነበር የሄድኩት። ቤት ስገባ ተኝቶ መጽሐፍ እያነበበ ነበር። ሰላምታ ካቀረብኩለት በኋላ ትሬኒንግ ለምን ቀረ አልኩት። አሞኛል። ምንህን ነው? እግሬን። ምን ሆነ? ወለምታ ነው። የትኛው እግርህን? የግራው። ወገሻ ቤት ልውሰድህ። ተነስ። እሺ። ከክለባችን ወገሻ ጋር አገናኘሁትና እኔ ወደ ጉዳዬ ሄድኩኝ። ማታ ወገሻውን ቡና ቤት አገኘሁት። እግሩን አስተካከልከው አልኩት። በደንብ ነዋ። ብዙ ተጎድቷል? ምንም አይልም ቀኝ እግሩ። ግራው ለማለት ፈልገህ ነው? ቀኙ ነው። አይደለም። ከፈለክ እንወራረድ። እውነትህን ነው? እኔ እኮ ነኝ ያሸሁት። ልጁ የነገረኝ ግራ እግሬ ብሎ ነው። የታሸው ቀኝ እግሩን ነው። ስለዚህ እኔ ነኝ የተሳሳትኩት። ሲነግረኝ በደንብ አልሰማሁትም ማለት ነው ብዬ አሰብኩ። ከሁለት ቀን በኋላ ትሬኒንግ ስንሰራ ሳይመጣ ቀረ። እንደተሻለው ነግሮኝ ነበር። ወደ ተከራየበት ቤት ሄድኩኝ። በሩ ዝግ ነው። አከራዮቹን ሳነጋግራቸው ቤተሰቤን ልጠይቅ ብሎ ከአንድ ቀን በፊት ሄዷል አሉኝ። እኛን ሸውዶ ሌላ ክለብ ሊገባ ፈልጓል ማለት ነው ብዬ ተጠራጠርኩ። ታሴራ ላይ ካላስፈረምነው የኛ ንብረት አይደለም። ልጁን ደብቀን ነው ያቆየነው። ሌላ ክለብ ወስዶት ይሆን? ከወሰዱትስ እንዴት ሊያገኙ ቻሉን? ለማንኛውም ሌላ ክለብ ይግባ ወይም እርሱ እንዳለው ቤተሰቡን ሊጠይቅ ሄዶ እንደሆን ማረጋገጥ አልቻልኩም። የሱ ጓደኛ የሆኑት የኛን ተጫዋች ስጠይቅ እነርሱም ቤተሰቡ ጋር እንደሄደና ነገ እንደሚመጣ ነገሩኝ። በሳምንቱ ጋሻ መሃ ደውሎ ነገ ቢሮ ትመጣለህ አለኝ። ታሴራው መጣ እንዴ? አልመጣም። ግን አንተና ለምን? ለልጁ ጉዳይ ፈልግሃለሁ። በጠዋት ወደ ሸዋ መምሪያ አመራው። እዚያ ያሉት ሰዎች ስልጣናቸውን ተጠቅመው ለሚደግፉት ክለብ ሌላው ለማስመዝገብ ያመጣውን ተጫዋች ያስተላልፋሉ። የኛንም ልጅ አግባብተውና አስፈራርተው ለሚፈልጉት ክለብ እንደሰጡት ገመትኩ። ልጁም አለ ምክንያት አልጠፋም። ቤተሰቡን ሊጠይቅ አይደለም የሄደው፣ ሸውዶናል። በልጁ ጉዳይ ነገር እየበላሁ እዚያ ደረስኩ። ያጋጣሚ ሆኖ ታሴራው እኔ ከመድረሴ በፊት እንደመጣ ሲያወሩ ስለሰማሁ ጋሻምሃን ሰላም ካልኩት በኋላ ነበር ስለ ልጁ ታሴራ የጠየቅኩት። ታሴራው መጣ አይደል? አዎ። መዝግብልና መጀመሪያ እንነጋገር። ምን? የልጁ ጉዳይ ቢቀርብህስ? ምን ማለት ሆነው? ልጁ እኛ ጋር ሊጫወት ተስማምቷል። ልጁ ችግር አለበት። የምን ችግር? የፖለቲካ። ውሸት ነው። አታላችሁ ለሌላ ክለብ ልሰጡት ነው። ብርሃኔ የምትለውን እያሰብክ ተናገር። እውነቴን ነው። ንግግርህ መስመር የለቀቀ መሰለኝ። ጋሻማ እንደገመትኩት ልጁን አሳልፎ ለሚፈልገው ክለብ አሻግሮታል ብዬ አሰብኩ። ስለ ልጁ ባለፈው የነገርኩት ለሱ ነው። ደግሞም ታሴራ ጨርሰናል ያለኝ የውሸት ነበር ለካ። ያኔ ታሴራ አለ ካለኝ የዚያኑ ቀን ልጁ ይመዘገብና ፈርሞ የኛ ተጫዋች መሆኑ ስለሚረጋገጥ አሁን አይነጥቁንም ነበር። ይህን እያሰብኩ በጣም ተናደድኩ። ልጁን አሳልፋችሁ ከሰጣችሁ እንተያያለን ብዬ የዛቻ ፉከራ አሰምቼ ወጣሁ። ወዲያውኑ ወደ አዲስ ዘመን ጋዜጣ ክፍል ሄድኩ። چگر سینور یمن نتنفسو ازیانو یسپورت از زگاجو سلمون تسماگار انگباب بالن بیرو اگنیوت زاره اندیت متاخ علین شاعت تللن ممریو او من تفتره تچاش زرفون اندیت انیا یامتانون لیچ اسفرارتون نابابلو دیلا کلب ستوبن ایما تگوی ایدللم هونه ادر رگوت ماسر جاله بمی گبا ممریو مثلات علبت سلمون زرزر گدهون سنگرو کریتاهن بورکت صفه همتا علی انیم یلی جونسم مچه انیاگا اندمتا فکاده نیانتون ورکت لا یاسفرم کتن سممنت ایایشی سمین بمگلس فرمی ستاوت کانو سنیونو یه سپورتام دو مک سنیو هاموسه کدامی ناورنو یمیوتاو انی تولو اندی تتم اللی فلگیالو مچه نو متاوتا لی الکت من البات هاموس نگل من ایوتام بوتای اللم یعنی نه انتا گوادنی نت لمچه نو لتردانی گبال زینه بستوال بوتای اللم انا هاموسم بزوره اللم اندمنم تچگر اللم لانتسل هاموس یهون اللم اشی عرستون انه ممره تچلال لو تچلال لو من لتلو فلگال بترارا صحای تزرفنال سلمون بر اسو تگرمه فوتوی اندیو تا تسمام مانن ناست اچه و هید کوین مقصن یوما تا اصفاو سن بون نویت اند ینیا کومیتی آبا داگه نیوت سلیت چواچو اسو بچانو یمیو کو گنان دگباو ترانینا سفلگه نبرا لین لمن سلالیجو سمماخ یتنیو لیج عدیسو لیج تیازه کو من تیازه من ارگو کفتنیا اندوست کندنیا ایحاپانو اونت کننو یاوم اسکوار نوالو یدائی نبرا او علکلن بلنیا ما تا انکل فالو سدنیم بتام ادگنیا میونو دگمو لیجو تیازه ایتوالو ارگتی مدبو کلل مهونونو گواد درگتی یکفتنیا ولی کمنبر کمهونو بتیچ اماری سلطانو گدبی اللوم بتام یمی فرانا یمی اربتا بتساو نبر کمبولو جو اندان دی ایمتان استادیم یه تسکلوتن یه نگ دماستاو کیا یه امپیریالیست شکت بمیل یهنن اصور دو بمتکو عبیو تاوی مفکر تسفون دیست سکلی عدر رگو ارسو نبر بس پورتوست یه لوتم حلافیو چی فروتان لیچون ده تیازه انین تباباری بمیل در راشن اندم میاتفو تاسب لکا لیجو انیاغا لی چاوز سایفون لی دبگ نو یمتاو زاره اینگه ایاله یه بیت کرای ایه کفل نلت شفان ایه ستنو لیکوی فلگو نبر بلفهم اگرین اممن یالو وشتون نو نیاتوم اممن یالو گرا گرین بلو یه تاش شوگن کنیون نبر یه ستوس ودنگا ایه متان دهونه تاوکن وینه گوده نمان نیوم مرجامات فات ترونو بیه بطوات شوامم ریا هید کن یا شمان اگنیوت بلفهو تساد بینو یه کد آنگن چگر لای ودکو یکرستات ایی که کزی گود موتات اللبین بیه بروچا هیر کو ایال کلکوینو گا شما بی روی گباوت اسوم هونی تاین ایتو دنگتو منو انگ سیل تا یکن کبارن لمن کبرهالو لجو گودارگن یکربین لمن انتا الکو لکنه مجم مریم بیهالو آهون باز چکوی ورکاتون ستای یمن ورکات فرمی از گباوتن یا اون بالاقی نفرمان آو آلان ببکتم مزگبیت هیدن ورکاتون آو تانا ستای هیوتین آتر رف کلین بیو آمسگینی وطاو تاکسیوست گباونا وده سفر هیدو تکیت منگد انده تا گواسکوم یگزی تاونگر تزالی وینه گوده وانناو گوده کو گزی تاونو ولی جو گوده مسکر خوینیه کن نفوتوه نگه ایوتال اندی که هونه دگمو علکلی ወራጅ አለ በማለት ዘርዬ ከታክሲ ወረድኩና በድንጋጤ እየበረርኩኝ ሰለሞን ቢሮ ሄድኩኝ። ጠዋት 4 ሰዓት ገደማ ሆኗል። ስገባ ሰለሞን የለም። የሱ ባልደረባ ጋዜጣ ላይ የሚወጣውን ጽሑፍ እያረመና እያስተካከለ ወደ ህትመት ክፍል ሊልክ እያሰናዳ ነው። የኔም ዜና እንዳለ ልጁ ነገረኝ። ሰለሞን የት ሄደ አልኩት። ድሬዳዋ። ለምን? ለስራ። መኪናው ውጪ ቆማለች እኮ። ክፍለ ሀገር ሲሄድ እዚህ ግቢ ነው የሚያቆመው። ይሄ ጽሑፍ ባይወጣስ? እኔ ስልጣን የለኝም፣ ደግሞም ቦታ ተይዞበታል። ልጁ እንዲህ ሲለኝ የሚይዘውና የምጨብጠው ጠፋኝ። ይሄ ጋዜጣ ከወጣ በቀጥታ ያስገድለኛል። የማውቀው ሰው ለመፈለግ ወደ ውጭ ስወጣ ኮሪደር ላይ ከሌላ ቢሮ ሰለሞን ሲወጣ አገኘሁት። እንዳየሁት ከደስታዬ ብዛት የተነሳ እላዩ ላይ ተጠመጠምኩበት። ሰለሞን ሁኔታዬን አይቶ ግራ ተጋባ። ድሬዳዋ ሄዷል ብለውኝ አልኩት። ልሄድ ስል አለቃዬ ለስብሰባ ጠርቶኝ ገብቼ ነው፣ አሁን ልጓዝ ነው። በጣም ፈልግሃለሁ። ቸኩያለሁ፣ ሌላ ቀን። አሁኑኑ ነው የምፈልግህ። ለጋዜጣው ጉዳይ ከሆነ ዜናው ተልኳል። መጀመሪያ ወደ ቢሮ እንሂድ። ሰለሞን ስለ ቸኮለ ለመሄድ ፈቃደኛ ባይሆንም ችግሬን አስረዳሁትና ተያይዘን ሄድን። የኔ ዜና ተነቅሎ ሌላ ተተካና እሱ ቶሎ ሄደ። እኔ ትንሽ ጊዜ ቢሮው ከልጁ ጋር ቆየው። ምናልባት በሥራ ብዛት ሲዋከብ ያንኑ ዜና ለህትመት እንዳይልከው ብዬ ነው። ከሰዓት ሁሉን ነገር ጨርሶ ወደ ፊልም ክፍል ላከው። ፊልም ከተነሳ በኋላ ሳይመሽ ወደ ህትመት ይላካል። እዚያው ቢሮ ከልጁ ጋር እያወራን ቆየን። በነገው ጋዜጣ ዜናው እንደማይወጣ አረጋግጬ ተመለስኩ። የጋዜጣውን ጣጣ ከጨረስኩ በኋላ ተገላገልኩኝ ብዬ ወደ ሰፈር ሄድኩኝ። ማታ ተኝቼ ውጣ ውረዱን እያገላበጥኩ ሳሰላስለው ሁሉም ቦታ በድል አጠናቅቄያለሁ። በኋላ ሳስበው ለካስ ከባድ ጉዳይ ቀርቶኛል፣ የፎቶው ነገር። ይሄ ጉዳይ ደግሞ አደገኛ ነው። በተለይ ፎቶውን ልጁ አሳጥቦ ከወሰደና ሲፈተሽ ከኔ ጋር የተነሳው ከተገኘ አለቀልኝ። ጣጣዬ በጣም በስቷል። በንጋታው ወደ ፎቶ ቤት ሄድኩ። ሰውየውን ስለ ፎቶው ጠየቅኩት። ልጁ መጥቶ እንዳልወሰደ ነገረኝ። በጣም ደስ አለኝ። ሌላ ሰው መጥቶ ቢጠይቅ እንዳይሰጥ ስነግረው ለምን ፊልሙን አትወስደውም አለኝ። በጣም አመሰገንኩት። የልጁን ጉዳይ በመረጃ በኩል ሁሉም ቦታ ዘጋሁት። እኔም ከስጋት ተገላገልኩ። እንደምን አደሩ። የታጠቁ አብዮት ጠባቂዎች በምሽት መርካቶን ውርር አደረጉት። ገና እነርሱ እንደደረሱ የአካባቢው ሰው እየሮጠ ወደ የጎሬው ሄደ። እንዲህ ያለ ክስተት በዚያን ወቅት የተለመደ ነው። አንድ አካባቢ ተፈላጊ ወጣት ካለና ወታደሮች ከመንጦ የመንደሩ ሰው ለተጋጣሚዎች ለደርግና ይሀባ ሰፈሩን ይለቃል። ብርሃኔ መርካቶ ባብዮት ጠባቂዎች የተወረረችበትን የአንድ ምሽት ክስተትን እንዲህ ያወጋል። የዚያን ቀን አብዮት ጠባቂዎቹ ተንጋግተው ሲመጡ በቡና ቤቱ መጋረጃ ቀዳዳ እየተመለከትኩ ነበር። ዛሬ ደግሞ የማን ነው ተራው? ማን ይሆን በአደባባይ የሚረሸነው? በማለት እያሰብኩና በሰው ስጋት እየተገረምኩ ሳለ አብዮት ጠባቂዎቹ እኛ ያለንበት ቡና ቤትን ወረሩት። ውስጥ የነበሩት በጓሮና በጎን በር እየሾለኩ አመለጡ። ወደ ውስጥ የገቡት የአብዮት ጠባቂዎች ቤቱን ሞሉት። ዛሬ ከባድ ሰው እየተፈለገ መሆኑ ገባኝ። ጥግ ለመያዝ ወይም ከቤቱ ቶሎ ለቅቄ ለመውጣት ስዘጋጅ አካባቢውን ተከቧል። ወታደሮቹ ቡና ቤት ውስጥ እንደገቡ ተቆጣጠሩና መሳሪያቸውን ወድረው ብርሃኔ ማለት ማን ነው አሉ። ሁሉም ሰው ዝም አለ። ባሬስታው ብርሃኔ ማን አለ። ወረቀት ያዘው አብዮት ተባቂ ብራኔ ስፖርተኛው ሲል ባርስታው እሱ ነው አለ። ወደኔ ሲመጡ በድንጋጤ እኔ ምንም ማላስኩም ፈትሽኝ ለማለት ምንም አልቀረኝም። ከወንበሬ በድንጋጤ ተነሳውና እኔን ነው እያልኩ መጠየቅ ጀመርኩ። ወዲያውኑ ወጭ ተፈልጋለ አሉኝ። እየተነዳው ሲወጣ ፈላጊዬ ጓድርገጤ መድበው ናቸው። እሳቸው መሆናቸውን ሳውቅ መብረቅ እንደመጣው ሰው ነው የደነገጥኩት። መኪና ውስጥ ቁጭ ብለዋል። ወዲያውኑ ጉዳዩን አወቅኩት። ባለፈው ሳምንት እኛ ክለብ ገብቶ የነበረው ልጅ በሱ ጉዳይ ነው የፈለጉኝ። ልጁ ጠቁሞብኛል ማለት ነው። እርገጤን የመሰለ ሰው ዝም ብሎ እኔን አይፈልግም። እሱ መሆኑን ሳውቅ እየተራመድኩ ቢሆንም እርምጃዬ ወደፊት ይሁን ወደኋላ ማረጋገጥ አልቻልኩም። በድን ሆኛለሁ። ይሄ ሰበበኛ ልጅ አስበላኝ እያልኩ አልጎመጉማለሁ። ምንም ውስጥ ባልኖርበትም በፖለቲካው የተነሳ በተለይ በእኛ ተጫዋች ሰበብ አንድ ቀን እንደምገደል አውቃለሁ። ያ ዕለት ደግሞ ዛሬ ነው። ጓድርገጤ ሰፈር ድረስ ከመጣ የኔ ፋይል ተዘግቷል ማለት ነው። ምንም ክርክር የለውም። በር ላይ አውጥተው ሊገሉኝ ነው የፈለጉት። ከዚህ በፊትም ቢሆን ሲያደርጉት እንደነበረው ተፈላጊውን ሰው ቤት ውስጥ አይገሉም። ለሌላ ሰው መቀጣጫ እንዲሆን መንገድ ላይ ነው የሚረሽኑት። መርካቶ የእርገጤ ክልል አይደለም። እሱ ፒያሳን ነው የሚያዘው። ዛሬ ግን ክልሉን ጥሶ የመጣው እኔን ፍለጋ ነው። የሱም መምጣት ሳውቅ የልጁ ጉዳይ ከባድ እንደሆነ ተረዳሁ። ልጁ ስንት ሰው ቢገል ነው እኔን እንዲህ በማታ የሚፈልጉት? የአብዮት ጠባቂዎቹ ዋናው ሰውዬ ጋር ቅረብ ሲሉኝና ሳያቸው በእርግጠኝነት ስሜን እንኳ ቢጠይቁኝ ሳይጠፋብኝ አይቀርም። አካባቢው መሳሪያ በያዙ ቆፍጣና አብዮት ጠባቂዎች ዙሪያውን ተከቧል። የመጡት ደግሞ በማታ ነው። የማታ ተፈላጊ ደግሞ ፋይሉ ተዘግቶ ያለቀለት ነው። እዛው ጠብሰው ጥለውህ ነው የሚሄዱት። የሚያውቁኝ ሰዎች በአካባቢው ነበሩ። ሊያስጥሉኝ አይችሉም። ጉዳዩን ስላወቁት ዛሬ የብርሃኔ ተራ ነው ብለው እየሸሹ ሲሄዱ አያቸው ነበር። የልጁን ጉዳይ ከኔ ጋር እንደሚያያዝ እንዴት ደረሱበት? እሱ አጋልጦኝ ይሆን? ቤት የተከራየሁለት እኔ ነኝ። ይህንን ከነገራቸውም በቂ ማስረጃ ነው። ለቀንደኛ ኢሃፓ መደበቂያ በማመቻቸት አብዮቱን ቦርቡሯል በሚል ተወንጅዬ መገደል ነው። ልጁ ይህን ሳያውቅ ተናግሮ ይሆናል። ምናልባት የፎቶ ቤቱ ሰውዬ ማስረጃውን ሰጥቶ ይሆን? ፎቶና ፊልሙን ለእኔ ሰጥቶኛል። ቀሪ ፎቶ ይኖረው ይሆናል። ያንን ከሰጣቸው በቂ ማስረጃ ነው። እሱ ካልሆነ ደግሞ ጋዜጣው ክፍል አራሚ የነበረው ወጣት ነው ያጋለጠኝ። ዜናው ይቅር ሲባል ስለ ልጁ አጥብቆ ጠይቆኝ ነበር። መያዙን ካወቀ ስለ እኔ ጠቁማቸው ይሆናል። ወይም ደግሞ ሸዋ መምሪያ ያሉት ሰዎች ይህን ነገር ለእርገጤ ነግረውት ይሆናል። በእርግጠኝነት የሸዋ ሰዎች ናቸው የጠቆሙ። አብዮት ጠባቂዎቹ ከቡና ቤት ይዘው ሲወጡ በዚያች ቅጽበት ያሰብኩት ማን ነው የጠቆመብኝ በሚል ነበር። ልጁ የተያዘው ከፍተኛ አንድ ውስጥ ነው። የከፍተኛው ሊቀመንበር ደግሞ እርገጤ ነው። የተያዝኩት በልጁ ጉዳይ መሆኑ ጥርጥር የለውም። ባይሆን ኖሮ ጓድ እርገጤ ድንበር ጥሶ እኛ ክልል አይመጣም ነበር። አብዮት ጠባቂዎቹ እየነዱ ሲወስዱኝ ምንድነው ጥፋቴ አልኩኝ። እኛ እናውቅ። ቤት ነው የተከራየሁት። የምን ቤት አሉኝ። ማደሪያ ለማን? ለተጫዋች። ምንድነው የምታወራው? እውነቴን ነው። ደግሞም እኛ እንድናመጣህ ብቻ ነው የታዘዝነው። ስለሌላ ነገር አትጠይቅ። በቀለን ታውቁታላችሁ አይደል አልኩኝ። አዎ። ስለኔ ከፈለጋችሁ እሱን ጠይቁት። በቀለ እነርሱ አካባቢ የታወቀ አብዮት ጠባቂ ነው። ከኔ ጋር በጣም እንቀራረባለን። እሱ ስለኔ ጨዋነት ምስክር እንዲሆንልኝ ነው ስሙን የጠራሁት። እኔ ሳወራ ሰዎቹ ምንም አልመሰላቸውም። በእነሱ ታጅቤ እንደነበርኩ ዋናው ሰውዬ ጋር ወሰዱኝ። የኔ ነገር አበቃለት። ሰዎቹ እየወሰዱኝ ሳለ ጓድርገቴ ከሌላ ጓድ ጋር ጥብቅ ምስጢር ስለያዙ እሳቸው እስኪጨርሱ እኔን ከበው መሃል መንገድ ላይ አስቆሙኝ። ስለ ልጁ ሊጠይቁኝ ስለመጡ ምናልባት ከሞት ያስጥለኝ እንደው በሚል ለሚቀርብልኝ ነገር መልስ ለመስጠት ተዘጋጀው። ልጁን ደብቀህ ብታቆይም አገኘ ነው ይሉኛል። እኔ አልደበቅኩትም። ቤት ያከራዩ ሰዎች አንተ ዋስክ እንደ ዋስክ 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 ይዋስክህና እኔ አልደበቅኩትም። ቤት ያከራዩ ሰዎች አንተ ዋስ እንደሆንክ ነግረውኛል። ውሸታቸውን ነው። ሸዋ መምሪያም ፈርመህለታል። እኔ ስለሱ ሳላውቅ ቀርቼ ነው። እንዴት አታውቅም? ማንነቱን አላውቅም። ለመሆኑ ስንት ሰው እንደገደለ ታውቃለህ? ገዳይ ነበር እንዴ? ሳታውቅ ቀርተህ ነው? አንተም ገዳይ እንደሆንክ ተደርሶበታል። አረ ጌታዬ፣ እኔ ምንም ውስጥ የለሁበትም። ሌሊት ወረቀት ያስበተንከው አንተ አይደለህም? መቼ? ሰሞኑን። አረ ጌታዬ፣ እንዴት ብደፍረኝ ነው? እኔ ክልል መጥተህ ወረቀት እኔ ሲበትኑ አላየሁም። ከፈለጉ ምልሎታለሁ። ያንተ መሐላ ምንም አያደርግም። አሁን ትተባበረናለህ። ምን? ስለ ልጁ መረጃ ትሰጠናለህ። አንተ ቡድን ያሉትን የያፓ ተጫዋቾችም ትጠቁማለህ። በዚህ መንገድ ነው የሚያፋጥጡኝ። ስለዚህ መዘጋጀት ነው። እኛ ጋር ስላሉ ልጆች ምን ብዬ ጠቁማለሁ? ብዙዎቹ ያፓ እንደሆኑ አውቃለሁ። እከኔ ብዬ መናገር አልፈልግም። ነገርያቸውም ጉዳያቸውን ከጨረሱ በኋላ እኔንም መግደላቸው አይቀርም። በተደናበረ ሁኔታ እንዲህ እያሰላሰልኩ ሳለ ጓድርገቴ ከሰውየው ጋር የጀመሩትን ጉዳይ ጨርሰው እንደ ተሰነባበቱ የአብዮት ጠባቂዎቹ ወደ እርሳቸው ወሰዱኝ። ጓድርገቴ ጋር እንደደረስኩኝ ደህና አደሩ ጌታዬ አልኳቸው። የሚገርመው ማታ እኮ ነው የተገናኘ ነው። እንደምን አመሹ ማለት ሲገባኝ ተደናበርኩ። ገና እንዳገኙኝ ጠበሱኝ እያልኩ ስጠብቅ እሳቸውም ቶሎ ፈጠን ብለው ማነ? ለምን መሰለ የፈለግነ? አሰልጣኝ ነህ አይደል አሉኝ። እኔም እጄን እያሻሸው አዎ አልኳቸው። የያፓ አሰልጣኝ በማለት መኪና ውስጥ ግባ የሚል ነበር የጠበቅኩት። እሳቸው ግን እንደው በቅርቡ ስቴዲየም የእናት ሀገር ጥሪ በዓል ይከበራል፣ እናም ልናስቸግርህ ነበር የመጣ ነው። ያንተ ቡድን ለዚያ ጨዋታ ከቴዎድሮስ ቡድን ጋር እንዲጋጠም ስለፈለግን ነው። እንዴት ነው ትተባበረናለህ አሉኝ። ከደስታዬ ብዛት የተነሳ ምንም ችግር የለም፣ ለምን እሱ እዚህ ድረስ ይለፋሉ፣ ሰው ቢልኩ እኮ ይችሉ ነበር አልኩኝ። ለመጫወት መስማማቴን ከገለጽኩላቸው በኋላ እንደገና ሌላ ጥያቄ አነሱ። ተጫዋቾች የተሟሉ አሉ ሲሉኝ እኔም ግድ የለም ከየትም አሰባስባለሁ እያልኩ በሆዴ ፔሌና ክሩፍም መኖር አለባቸው ካሉ እነሱንም ቢሆን አመጣለሁ ለማለት ምንም አልቀረኝም። እሳቸው ቶሎ ብለው እኛም ጋር ከአንተ ቡድን ልጆች የታሰሩ አሉ አይደል ሲሉኝ ዋናውን ነገር ሊቆሰቁሱት ፈለጉ ብዬ ነበር፣ ግን እንግዲያውስ እነሱንም ቢሆን እልክልሃለሁ ሲሉኝ አረ ግድ የለም በእኔ ይሁንብዎ፣ ጨዋታው ነገም ቢሆን አሰልጥኜ ቶሎ ይዤ እመጣለሁ፣ እሷ ብቻ አይቸከሩ ይሂዱ አልኩኝ። ቶሎ እንዲሄዱ የፈለግኩበት ምክንያት መሃል መንገድ ላይ ቆመን ስናወራ ምንም አላማረኝም። ነገሩ እየከበደ ሄዶ መሳሪያ በደገኑት አብዮት ጥበቃ ተከብቤ ሰውም ሲያየኝ ደነገጥኩ። በጣም ስለተጨነቅኩኝ እየቆየ ሲሄድ ያልሆነ ነገር ተናግሬ ስህተት ውስጥ ብገባስ? ወቅቱም የቀውጥ ጊዜ ስለሆነ ወይ አንዱ የአባ ሰው በስህተት መጥቶ ተኩስ ቢከፍትስ? በዚህ የተነሳ ግብ ግብ ቢፈጠር በመሃል እኔም እንዳልቀልጥ ብዬ ነው ቶሎ እንዲሄዱ የፈለግኩት። ጉዳያቸውን ጨርሰው ሊሄዱ ሲሉ ጠሩኝና እኛ ጋር ስንት ልጆች ናቸው ያሉት? አምስት መሰሉኝ። ስማቸውን ትነግረኝ? ዘረዘርኩላቸው። እነዚህ ብቻ ናቸው? አዎ። ሌላ ቦታ የታሰሩ አሉ? አሁን ነገር ሊያመጡ ነው። ሌላ ቦታ ማለት ያንን ሰበበኛ ልጅ የሚያካትት መሰለኝ። እሱ ቀንደኛ የሀፓ መሆኑንና በግድያ እንደተያዘ ሰምቻለሁ። የእርሱን ስም ከነገርኳቸው አንተ ጋር ነበር እንዴ ብለው መኪና ውስጥ አስገብተው ቢወስዱኝስ? ስሙን ከደበቅኳቸው ደግሞ ለምን ሸሸግከን ብለው ሌላ ችግር ቢያመጡብኝስ? የሞት ሞቴን ሌላ ቦታ የታሰሩ እንዳሉ አላውቅም አልኩ። እንዴት? አንዳንዶቹ ክፍለ ሀገር ሄደዋል። የት? አላውቅም። የሄዱበትን አይነግሩህም እንዴ? ድንገት ነው። ፈቃድ ይጠይቁሃል? አዎ። ስትሰጣቸው የት እንደሚሄዱ አትጠይቃቸውም? በጓደኞቻቸው በኩል ነው ፈቃድ የጠየቁኝ። በዚያ የምሽት ቅዝቃዜ ላብ እያሰመጠኝ ጥያቄው ወደ ሌላ አቅጣጫ እንዳይሄድ እየተፍጨረጨርኩ ነው። አንድ መኪና እየበረረ መጣና መልእክት ሲነግራቸው እየተጣደፉ ሄዱ። አካባቢያቸው ትልቅ ችግር እንደተከሰተ መገመት አያዳግትም። ሁሉም በፍጥነት ተጠራርገው ሲሄዱ መሃል መንገድ ላይ ከነፍራቻዬ በህይወት ተገኘው። ሰዎች መጡና አይዞ ተርፋል አይነት አበረታቱኝ። ለግጥሚያው እንዴት እኔን እንደመረጡኝ ሳጣራ ያፓ ተብለው የታሰሩ የኛ ተጫዋቾች ነበሩ የነገሯቸው። የቴዎድሮስ ቡድን ደግሞ አካባቢው እርገጤ መድበው የሚያዝበት ክልል ነበር። ያንድነት ቡድን ደግሞ በወቅቱ ጥሩ ስለነበር በዚያ የተነሳ የኛ ቡድን እንዲጫወት ተብሎ ነው እሳቸው ወደ እኔ ጋር የመጡት። እንኳን እሳቸው ይቅርና አንድ ያብዮት ጥበቃ ባዶ እጁን ቢመጣ ይሽላል። ምክንያቱም ጊዜውና በልጁ ጉዳይ ባለመፈለጌና ከሞትም በመትረፌ ደስ አለኝ። ግን ዛሬ ሳመለጥኩኝ ይሄ ሰበበኛ ልጅ ነገ ቢጠቁምብኝስ ሌላ ስጋት ነው። ለጓድ ድርገቴ ቃል የገባሁትን ግጥሚያ ለማድረግ በእጅ ያሉትን ልጆቹን ማሰባሰብ ጀመርኩ። የኢሃፓ ደርቢ የግጥሚያው ቀን ተነገረኝ። አሁን ትልቁ ችግር ከከርቸሌ የሚመጡት ልጆች እንዴት ነው የምረከበው? ልምምድ እንዴት ይሰራሉ? ቢያመልጡስ? በጣም ሐሳብ ገባኝ። ውድድሩ ለእናት አገር ጥሪ ፌስቲቫል ነው። የዚህ ዝግጅት አስተባባሪ አንደኛው ጓድ ድርገቴ ነው። እሱ በተለይ የስፖርቱን ክፍል ይመራል። ጓድ ድርገቴ ጋር ቀረብ ተባልኩና ሄድኩኝ። እዚያ የተመደበ ሰው አለ። ሰውየው ሰሞኑን ትመጣና ተጫዋቾቹን ትረከባለህ አለኝ። ከየት ልውሰድ? ከእስር ቤት። በነጻ ተለቀው ነው? አይደለም፣ በዋስ ነው። ማን ነው ዋስትና የሚወስደው? አንተ ነህ? እኔ? አዎ። የጨዋታ ቀን ብቻ ቢመጡልኝስ? ለልምምድ አትፈልጋቸውም? እዚያው ከርቸሌ ዱብ ዱብ ቢሉስ? እሱ ያንተ ምርጫ ነው። እንደዚያ ቢሆን ይሻላል። ለነገሩ እዚያ ቡድን እንዳላቸው ታውቃለህ? አላውቅም። ልጆቹ ከርቸሌ ውስጥ የእግር ኳስ ቡድን አቋቁመው እንደሚጫወቱ ሰምቻለሁ። የዋሸሁት እንዴት አወቅ በሚል ስለ እነርሱ ጉዳይ እንደምከታተል ካወቁ ጥሩ አይሆንም ብዬ ነው። ልጆቹ የጨዋታው ቀን ከከርቸሌ በወታደሮችና አብዮት ጠባቂዎች ታጅበው ወጡ። ስንገናኝ ተቃቅፈን መላቀስ ነው የቀረን። እነዚህ ልጆች አንዳንዶቹ ሐሳባቸውን ስለገለጹ ብቻ ነው የተያዙት፣ ሌሎች ወረቀት ነው የበተኑት። አሁንም ቢሆን በመታሰራቸው ድርጅታቸውን መደገፋቸውን አልተቡም። ጠባቂዎቹ ራቅ ሲሉ ስለ ድርጅታቸው ይዘምራሉ። አንዳንዴ በአይነ ቁራኛ ነው የሚከታተሏቸው። ባዳኝና ታዳኝ መሃል ያለሁት እኔ ነኝ። ጠባቂዎቹ የማወራውን ጭምር ያዳምጣሉ። ያልታሰሩት ከታሰሩት ጋር በሹክሹክታ ነው የሚያወሩት። እነዚያም ተጠቁሞባቸው ባለመታሰራቸው እንጂ ኢሃፓ ውስጥ እንዳሉበት ይታወቃል። ተጫዋቾቹ በጥበቃ ካሟሟቁ በኋላ እንደታጀቡ ወደ ሜዳ ገቡ። ተጋጣሚያችን ቴዎድሮስ ቡድን ጋ የኢሃፓ አባላት ስላሉ የጨዋታው ስያሜ የኢሃፓ ደርቢ የሚል ነበር። ሁለቱም የህዝብ ቡድን መሆናቸው ብቻ ሳይሆን አብዛኞቹ ወጣትና ተማሪ ነበሩ። ስለሆነም ተመሳሳይ አስተሳሰብ ይዘዋል። በዚህ የተነሳ በአንድ ድርጅት ስር የታቀፉና ለኢሃፓ ታማኝ ነበሩ። ጨዋታው የወዳጅነት ቢሆንም ሽልማት አለው። በነጥብ ጨዋታ መልክ ነው የምንጋጠመው። ፌዴሬሽኑም በመደበኛ የጨዋታ ደንብ ነው የሚያወዳድረው። የሁለት ተጫዋቾች ታሴራ ረስተን መጣን። ታዛቢው መጫወት አይችሉም አለኝ። እነሱ ካልተጫወቱ ምን አደርጋቸዋለሁ? የምጠብቃቸው ሜዳ ውስጥ አስገብቼ ነው። መግባት አለባቸው ብዬ ስከራከር ታዛቢው ከፌዴሬሽኑ ሰዎች ጋር ተነጋግሮ መጣና ፈርም አለኝ ለምን ለሁለቱ ልጆች ምን ብዬ ለተገቢነት ክስ ቢነሳ የናንተ ለመሆናቸው ማረጋገጫ አልፈርምም ለምን እስረኞች ናቸው እናትፈርምም አልፈርምም እንግዲያውስ አይጫወቱ እንደዛ የማድረግ መብት የለህም እንዲያውም ታሴራ ከሌላቸው ብትፈርምም መጫወት አይችሉም ካልገቡ ኃላፊነቱን ተወስዳለህ ምን ማለት ነው ጓድርገጤ ነው ያዘዙት ማናልከኝ ጓድርገጤ እርግጠኛ ነህ ነገርኩህ እንዳውም ጠራቸዋለሁ አታስጠራ ሳልፈርም ይገባሉ አይደል ትችላለህ ጥሩ ዘይድሃል ጓድርገጤ ከተጠሩ መልስ አይኖረውም እንዲያውም በዓሉን ለማበላሸት በመሞከር በሚል የሚደርስበትን ያውቃል ዋናው ዳኛ ከኔ ጋ ባንግባባም ለረዳቱ ሄድኩና እስረኞቹ የለበሱትን ቁጥር ነገርኩት ያጠፉ ቢጣሉ ከባድ ጥፋት ቢፈጽሙ ከሜዳ በቀይ እንዳይወጡ አሳሰብኩት ለምን ብሎ ስጠይቀኝ ጓድርገጤ ነው ያዘዙት አልኩት ጓድርገጤ እንደዚህ አላሉም ግን ከሜዳ እንዳያስወጣቸው ብዬ ነው ከወጡ ቢያመልጡስ ከግጥሚያው በፊት ሌላም ጊዜ እንደምናደርገው መልበሻ ክፍል እጅ ለእጅ ተያይዘን የቡድናችንን ስም ጠርተን እናሸንፋለን አል የዚያ ቀን ግን የተወሰኑት እናሸንፋለን ሲሉ ሰማሁ ደስ አላለኝ በዚያን ጊዜ ደርግና ኢሃፓ በፊደል ይቆራቆሱ ነበር ማሸነፍን ለመግለጽ ደርግ እናሸንፋለን ይላል ኢሃፓ ደግሞ እናሸንፋለን ብለው ይናገራሉ ማሸነፉ እንዳለ ሆኖ በሸና ቸ ፊደል ድልን ይተረጉሙታል በወቅቱ በፊደል አጠቃቀሙ ማንነት ይለካ ነበር እንም ጋር ያሉ ልጆች ያፋነታቸውን እንዳለቀቃቸው ያስታውቅ ነበር እንዴት አድርጌ እንደመመክራቸው ግራ ገባኝ ጨዋታው ተጀምሮ በጣም ተጋጋለ የኳስ ፍቅሩም ስላላቸው በስሜት ነው የሚጫወቱት በኋላ ግን እየተዳከሙ መጡ አንደኛው ተጫዋች ወደ መስመር ላይ በመምጣት መሬት ላይ ተዘረረና ህክምና ተጠራለት ተኝቶ እኔን ማናገር ጀመረ ቀይረኝ አለኝ ለምን ደክሞኛል አልደከመህም ነፍሴ ልትወጣ ነው ምን ነፍሳለህ ዝም ብለህ ተጫዋት መሞቴ ነው ከሞትክም እዚሁን ቀብረሃለን ልጁ ተስፋ ቆረጠ ከዚህ በፊት ሲቀየር ለምን እወጣለሁ ብሎ ይጨቃጨቃል ቤንች ሲሆን ያኮርፋል አሁን ካልተቀየርኩ ብሎ ሲጨቃጨቅ መጨረሻ የነገርኩትም ይህንኑ ነበር ሌላኛው ልጅ መስመር ላይ እያነከሰ መጣ መኪና የገጨው በሚመስል ሁኔታ ነው እግሩን የሚያወላግደው ቀይረኝ አለኝ ምን ሆንክ እግሬ እንዳልተጋጨህ አይቻለሁ ተጋጭቼ አይደለም እና ቶርች ነው ብዙ ቀን ገልብጠው ነው የገረፉኝ በቃ ቁጭ በል ሉጣ መሃል ሜዳ ሄደ ተቀመጥ እንደሱማ አይቻልም እኔ ፈቅጄልሃለሁ ብትቀይረኝስ ወጥተህ ብታመልጥስ ተረጠርከኝ ዋስህ እኮ እኔ ነኝ በአንተ ቦታ ልትቀይረኝ ነው እንዴት ካመለጥክ እኔ ነኝ ከርቸሌ የምገባው ጋሽ ብርሃኔ እባክህ አትቀልድ አንተም አትቀልድ ዝም ብለህ ተጫወት በርግጥ የደከሙ አሉ ግን እንዴት ልቀይር ደክሞኛል ቀይረኝ ሲሉኝ ብትፈልግ እዚያው ፈንዳ ቅያሬ የለም ትጨርሳለህ ሲያልቅ እዚያው እስር ቤት ትሄዳለህ በሚል ቀይሬ አላስወጣሁም በግርፋት እግራቸውና ጀርባቸው ተጎድቷል ያን ጊዜ የውስጥ እግራቸውን ስለሚገረፉ ብዙ ተጫዋቾች ኳስ አቁመዋል እዚህ የመጡት ለመጫወት ሳይሆን ከህዝቡ ለመቀላቀል ነው አንዳንዶቹ ለረፍት ወጥተን ቀይረኝ ብለው ሲያስቸግሩ ቀስ ብዬ ለጓድርገጤ እንዳልነግርላችሁ እያልኩ ቀልድባቸው ነበር ያን ጊዜ እርገጤ ከትሪቡን ወርዶ እኛ ጋር መጥቶ አበረታቶን በተጨማሪም ምን ችግር አለ ብሎ ስለጠየቀት እነዚህ ልጆች አስቸገሩኝ ብዬ ልንገር ስል እንደማላረገው ቢያውቁም ቀይረኝ እያሉ እንዳይጨቀጭቁኝ ለማድረግ ነው ጎል ቀድሞ ያገባው የእኛ ቡድን ነበር የተቆጠረው በምስማር ተራ በኩል ነው አግቢው በተለምዶ ከማናንሼ ባለው ስፍራ ደስታውን ለመግለጽ ከሜዳ ወጥቶ ሄደ እንዲህ አይነቱ ሁኔታ የተለመደ ነው ግን የዛሬው ጨዋታ የተለየ ነው ከማናንሼ ባለው የሽቦ አጥር ለማርሽ ባንድ ተብሎ ተከፍቶ ነበር ልጁ ደስታውን የገለጸው ወደዚያ አካባቢ በመሆኑ እኔን ስጋት ላይ ጣለኝ። በዚያ ወጥቶ ቢሄድስ? እየሮጠ ሳለ ተመለስ ተመለስ በሕግ አምላክ ተመለስ እያልኩኝ ነበር። በእረፍት ለምን ወደዚያ ሄድክ አልኩት። ደስታዬን ለመግለጽ ሌላ ቦታ የለም እንዴ? መጋጣሚ ወደዚያ ተመቸኝ። ልታመልጥ ነው? ተመለስ ስትል ሰምቻለሁ። ታዲያ ለምን ቶሎ አልተመለስክም? አንተን ላስደነግጥ ብዬ ነው። እኔ ላይ ስጋት ልትለቁ ነው እንዴ የመጣችሁት? ልጁ የኔ ሁኔታ በጣም ነው ያስገረመው። ከሌሎቹ ጋር እየተጠቃቀሱ ይስቁብኛል። ልጆቹ መስመር ላይ ቀይረኝ እያሉ ስንጭቃጭቅ ይህን ጉዳይ መስመር ዳኛው ለዋና ዳኛው ነገረው። ምን እንዳለው አላውቅም። ዳኛው ካድሬ እንደሆነ አውቃለሁ። በረፍት ከመልበሻ ክፍል አስጠራኝና መስመር ላይ እየጠራህ ምን እያልካቸው ነው አለ። ስለ ጨዋታው ታክቲክ ነው። ስለ ጨዋታው አይደለም የምትነግራቸው፣ ስለ ጨዋታው ነው። መልእክት እያስተላለፍክ ነው? ምን ብዬ? እሱን የሚጠይቅህ ሲመጣ ትናገራለህ። እኔ ምንም አላልኩም። እስረኞቹን ብቻ እየጠራህ። ያጋጣሚ ሆኖ በእርግጥም መስመር ላይ እየመጡ ከኔ ጋር የሚጨቃጨቁት እስረኞቹ ናቸው። ግን ከጨዋታ ውጭ በሌላ ጉዳይ አልተነጋገሩም። ዳኛው ሊጎዳኝ እንደፈለገ ገብቶኛል። ከዚህ በፊት ተጫዋች እያለሁ ተጣልተናል። የእኛ ደጋፊዎች ስለጎዱት ያስተባበረብኝ ብርሃኔ ነው ብሎ ሲናገር ነበር። አሁን ያን ነገር ለመበቀል የፈለገ ነው የመሰለኝ። አንተን አስይዝሃለሁ አለ። ምን አደረው? የያፓ አሰልጣኝ ነህ። እኔ ሰላማዊ ሰው ነኝ። ስንጨርስ አነጋግርሃለሁ። እሺ፣ ግን ስለ ወንድምህ። የማን? ያንተ። ምን ሆነ? እስረኛ ነው እና ስለ አንተ አውርቷል። ምን ብሎ? አንተ እንደምትረዳው ምን ማስረጃ የለህም። ለማንኛውም ለጓድ እርገጤ እነግራቸዋለሁ። ወደዚያ እንኳን አትሂድ። ዳኛው የእርገጤን ስም ስጠራ ረገብ አለ። እሱ በፖለቲካ ሳቦ ቂሙን ሊወጣብኝ ነው። የእርገጤን ስም እየጠራው ጥቃት ሊያደርሱብኝ ከሚፈልጉት እያመለጥኩ ነው። ዳኛውንም በዚህ ዘዴ ሸወድኩት። ወንድሙም ቢሆን ስለ እርሱ ምንም አላለም። ለማምለጫ ነው የዋሸሁት። ያን ጊዜ የፖለቲካ ስልጣን ያለው ሰው ማጥቃት የሚፈልገውን ግለሰብ ማስፎካት ይችላል። እኔ ፖለቲከኛ ባልሆንም የጓድ እርገጤን ስም እየጠራው ማስፈራራት ተያያዝኩበት። ፌዴሬሽን ውስጥ አንድ ኮሚሽነር ነበር። ይህ ሰው ነገረኛና በትንሹ ጉዳይ የሚጨቃጨቅ ነው። ከዚህ በፊት ዳኛው ምህረት ያደረገልኝን ጥፋት እሱ ሪፖርት አድርጎ አስቀጥቶኛል። የዚያን ቀን በምን ጉዳይ እንደሆነ ባላውቅም ተጨቃጨቅ። እሱ ለእኛ ጨዋታ ኮሚሽነር አልነበረም፣ ከእኛ ቀጥሎ ላለው ነው የተመደበው። ጓድ እርገጤ መልበሻ ክፍል መጥተው በሽልማት ስነ ስርዓት መከተል ስላለብን ደንብ ሊነግሩን አስጠሩኝ። የአጋጣሚ እሳቸው ትከሻዬ ላይ እጃቸውን ጣል አድርገው ነበር የሚያወሩት። እየሰማኋቸው ኮሚሽነሩ አተኩሮ ሲመለከተኝ አየሁት። ጓድ እርገጤ እንደሄዱ ኮሚሽነሩን አስጠራሁት። አንተ ለምንድን ነው እኔን የምትከታተለኝ አልኩት። ምን አደረው? ምን ያላደረግከው አለ? ምንም አላልኩህም አለኝ። አንተ እንዳውም የሆነ ተልእኮ አለህ አልኩት። የምን ተልእኮ? ጀርባህ መጣራት አለበት። እኔ ምንም ውስጥ የለሁበትም። ስላንተ መረጃ አለኝ አልኩት። ምን አይነት መረጃ? እንዳውም ና ጓድ እርገጤ ጋር እንሂድ አልኩት። አይሆንም። ይሆናል፣ ስለ እግዚአብሔር ተወኝ አለኝ። እምቢ ካልክ አብዮት ጥበቃ እጠራና ተገደህ ትሄዳለህ አልኩት። እባክህ ተለመነኝ፣ ምንም ውስጥ የለሁበትም። ሰውየው በጣም ፈራ። የእርገጤ ስም እንዲህ ያርበተብታል። የመጀመሪያ ቀን መርካቶ ምሽት ላይ መጥተው ጓድ እርገጤ ይፈልግሃል ስባል መግቢያው ነው የጠፋኝ። ይህንንም ኮሚሽነር እኔም እንደቀመስኩት አንተም ይድረስ እያልኩ ፊቱ ላይ ያለውን ድንጋጤ እየተመለከትኩ በውስጤ እስቅ ጀመር። ይህን ሰው እርገጤ ጋር እንደማልወስደው አውቃለሁ። ነገር ግን ሌላ ጊዜ እንዳይተናኮለኝ ለማድረግ ነበር። ለዛሬ ምሬሃለሁ ብየው ወደ መልበሻ ክፍል ቶሎ ተመለስኩ። የእረፍት ሰዓቱ እየተጋመሰ ነበር። ሰዓቱን ለመጠቀም ቶሎ ቶሎ መምከር ጀመርኩ። ለኛት ኪዎች ከቴዎድሮስ ቡድን ተከላካዮች እንዴት ማምለጥ እንዳለባቸው ነገርኳቸው። ሌላም ምክር ሰጠኋቸውና ወደ ሜዳ ለመግባት ከመልበሻ ክፍል ወጣን። እዚያው ለጥበቃ መልበሻ ክፍል የነበረው አብዮት ጠባቂ ጠራኝና ቀደም ምንድነው ያልከው አለ። ምን አልኩ? ማምለጥ ስትል ነበር። ታክቲክ ነው። የምን ታክቲክ ነው አለኝ። የጨዋታ አልመሰለኝም። ተከላካዮቹን እንዴት ማምለጥ እንዳለባቸው የተናገርኩትን ማምለጥ የሚለውም እስረኞችን የማስመለጥ ምክር እንደሰጠው ተደርጎ ነው የተተረጎመው። ዝም ስትል እንድትናገር ያደርጉሃል፣ ስትመክር ይሄ አባባልህ ምን ለማለት ነው ይሉሃል። ልጆቹ ከጨዋታ በፊት መፈክር ማሰማት ነበረባቸው። ንገራቸው አለኝ። ምን ብዬ መፈክር እንዲያሰሙ? ምንድነው የወቅቱ መፈክር? አብዮታዊ እናት አገር ወይም ሞት። መፈክሩን ስነግራቸው ልጆቹ ማን ነው የሚሞተው እያሉ ያንሾፋሽኩ ነበር። ስቴዲየም ውስጥ ከጧት ጀምሮ ዘፈን ትርኢትና ልዩ ልዩ ዝግጅት ይካሄድ ነበር። ዘፋኞቹ ኮሪደር ላይ ለልብስ መቀየሪያ ክለላ ተዘጋጅቶላቸዋል። ተራቸው ሲደርስ እየወጡ ይዘፍናሉ። መልበሻ ክፍል የኛ ተጫዋቾች ልብስ እየቀየሩ ሳለ ጥላውን ገሰሰ መጣ። ኮሪደሩ ላይ ሽንት ቤት ያለው መልበሻ ክፍል ብቻ ስለሆነ ጥላውን የመጣው ለመጸዳዳት ነው። ነገር ግን ከአሰልጣኙና ከተፈቀደለት ባለስልጣን ውጭ ማንም ወደዚያ ክፍል መግባት አይችልም። ጥላሁን ወደ ውስጥ እየገባ ሳለ በሩ ላይ ያለው አብዮት ጠባቂ ወዴት ነው አለው። ወደ ውስጥ ልጆቹ ጋር ነው? አዎ። ምን ታረጋለህ? ላናግራቸው። አትችልም። እገባለሁ። ሁለቱ ሲከራከሩ ቆሜ አያቸዋለሁ። አብዮት ጠባቂው ዞር በል ብሎ ጥላሁን ላይ ሲደግንበት ከሱ ይልቅ እኔ ደነገጥኩ። ጥላሁን ጉዳዩን አላወቀም፣ ደግሞም የቀልድ ነው የመሰለው። በዚያ ላይ አብዮት ጠባቂው ጥላሁን መሆኑን ያወቀ አልመሰለኝም። ጠባቂው ጓደኛውን ጠራና ለልጆቹ መልእክት ሊያስተላልፍ ነው የመጣው አናግረው አለው። ደግነቱ ያኛው ጥላሁንን ያውቀው ስለነበር በመልእክት የኛ ሰው ነው ችግር የለውም በሚል አረጋጋው። እኔም ጥላሁንን ማግባባት ጀመርኩና ጉዳዩን አስረዳሁት። ጥላሁንም ለምን እንደመጣ ነገረኝ። እሱ ልጆቹን ነው ፈልጌ ያለው ለሽንት ልገባ ነው ብሎ ላለመናገር ፈልጎ ነው። ለዚያኛው ሰውዬ ጥላሁን ለምን እንደመጣ ስነግረው ሄዶ ጠራውና ሽንት ቤት እንዲጠቀም ቢጠይቀውም አሻፈረኝ አለ። ግጥሚያው በሰላም አለቀና ሁሉንም ጨርሰን ልጆቹ ወደ መልበሻ ክፍል ሄዱ። ሽልማት ስለነበር እኔ ዘግቼ ነው የመጣሁት። ልጆቹ ተንጠባጥበው ነው ወደ ክፍል የገቡት። እኔ ወደ መልበሻ ክፍል ሲሄድ ኮሪደር ላይ ወረቀት ተበትኗል ተብሎ ግርግር ተፈጠረ።
ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።